የሳምንቱን ዜና ተንተርሶ በወቅታዊ የአገሪቱ የፖለቲካ ተኩሳት ዙሪያ ትኩረት የሚያደርገው ሰጥ አገባ የሰሞኑን አነጋጋሪ ጉዳዮች መለስ ብሎ ተመልክቷል። ሁለት ጋዜጠኞች ከአዲስ አበባና ከዩናይትድ ስቴትስ ይከራከራሉ። የዋዜማ የኢንተርኔት ራዲዮ አዘጋጁ አርጋዋሽኔ ከቴክሳስ፣ የሆን አፌርስ የኢንተርኔት አምድ አዘጋጅ ዳንኤል ብርሃኔ ከአዲስ አበባ፣ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የመጀመሪያው ክፍል ነው።
አርጋዋሽኔ፣ ዳንኤል ብርሃኔ የሰጥ አገባ ደንበኞች ሆናችኋል፣ ተመልሳችሁ መጥታችኋል። በቅድሚያ ለጊዜያቸው አመሰግናለሁ።
አመሰግናለሁ።
ትኩስ ዜናው ጊዜ ሳይገኝለት ሌላ ትኩስ ዜና የሚከተልበት ሰዓት ላይ ያለን ይመስላል። የኢትዮጵያ ፖለቲካ ትኩሳት ከመቼውም በተለየ ፍጥነት እና በተለየ ሁኔታ ተለዋዋጭነት የሚታይበት ነገሮችን በግምት የማስቀመጥ አቅም የሚያሳንስ ሆኖ ይታያል። የመጨረሻውን ክርክራችሁን ካካሄዳችሁ ወዲህ ምክንያታዊ ለማድረግ ቁጥሩ የበዛ በእስር ላይ የሚገኝ የተቃዋሚ ፖለቲካ መሪና ጋዜጠኞች እንዲሁም ሌሎችን ጨምሮ ተፈተዋል። ቀደም ሲል በተደረጉ ክርክሮቻችሁ የተነሱም ስለነበሩበት ነው። የፖለቲካውንም ምህዳር የዛ አካል የሆነውንም የጋዜጠኝነት ስራና የንግግር ነጻነት የሚመጣውንም ለማየት እንሞክራለን። ከትኩሱ ስሜት እንነሳና ምናልባት ይህን እየተነጋገርን ባለንበት ሰዓትና ለአድማጭ በሚደርስበት ሰዓት የሚለወጡ ነገሮችም ሊኖሩ ይችሉ ይሆናል። ለሁሉም ዳንኤል፣ አሁን ያለውን ሁኔታ እንዴት ትመዝነዋለህ?
አስቸጋሪ ነው ሉላ። በአንድ በኩል ምንድን ነው እየሆነ ያለው? ያው ከኢህአዴግ ስራ አስፈጻሚ ስብሰባ ጀምሮ የተጀመረው ሂደት ነው እየቀጠለ ያለው። ያ ሂደት አላለቀም። በአዴንም ስብሰባ ውስጥ ያለው ደህዴንም ስብሰባ ውስጥ ናቸው አሉት። ኦህዴድም የሚቀጥለው ስብሰባ ሳይኖሩ አይቀርም። እነዛ ስብሰባዎቻቸው ላይ እንግዲህ የወስኗቸው ውሳኔዎች ይኖራሉ ተብሎ ይጠበቃል። ከዛ ሌላ እንግዲህ የጠቅላይ ሚኒስትሩ ስራ መልቀቅ ወይም ስራ መልቀቂያ ማስገባት የተለየ እድገት የተለየ ዴቨሎፕመንት ሊሆን ቢችልም ከሞላ ጎደል ግን ያው የዛ ሂደት አካል ነው። ስለዚህ የለውጥ ሂደት መሆኑ ወይ ደግሞ ነገሮችን መለወጥ እንደሚያስፈልግ ማስተካከል እንደሚያስፈልግ ኢህአዴግ ወይም መንግስት ገብቶኛል ብሎ የነበረ ቢሆንም እንደው ምናልባት ሊዘናጋ ወይ ችላ ሊለው ያስብ ወይ ዳዳው ከነበረ ያ የማይሆን ነገር እንደሆነ የግድ እንደሆነ ነባራዊ ሀቅ ሆኗል አሁን ማለት ይችል ይሆናል።
መልካም። ምናልባትም የሚቀጥለውን የማናውቃቸውን ጉዳዮችም ከወዲሁ በሚመስላችሁ መንገድ መነጋገራችን አይቀርም እና አሁን ያለውን ከየግላችሁ መረዳት በየበኩላችሁ ያያችሁበትን መንገድ ለማግኘት ነው። አርጋው፣ ያንተ ነው እድሉ።
ጥሩ። እኔ የማየው እንግዲህ ከዚህ ቀደም በተለያዩ አጋጣሚዎች ሲገለጽ እንደነበረው ኢህአዴግ ተገቢ የሆነ የፖለቲካ ማሻሻያ ማድረግ አለበት በሚል ሲነሱ የነበሩ ሀሳቦችን ባለመተግበሩ ምክንያት አሁን ከህዝብ የሚመጣው ግፊት በማየሉ እንደገናም ደግሞ በራሱ በፖለቲካ ፓርቲ ውስጥ በገጠመው ቀውስ ምክንያት መጠነኛና ጥገናዊ ለውጥ አድርጎ መሄድ የማይችልበት ደረጃ ላይ እንዲደርስ አድርጎታል። አሁን እያደረገ ያለውም በየአባል ድርጅቶቹ የሚደረጉ ስብሰባዎች፣ ምክክሮች፣ ነገሩን በአጭር ጊዜ ለማርገብ የሚደረጉ ሙከራዎች ሁሉ ወደ ዘላቂ መፍትሄ አይወስዱም እና እኔ ሀገሪቱ በጣም ከባድ የሚባለው ወሳኝ ሰዓት ላይ ናት ብዬ ነው የምወስደው።
መልካም። ከባድ ሰዓት ላይ ነው የሚለው አስተያየት ብዙዎች የሚስማሙበት ይመስለኛል። ምናልባትም አሁን በክርክራችሁ የምንገፋበት ወደማይታወቅ ሁኔታ ማንም በእርግጠኝነት መናገር የማይችልበት ነገር ግን ከሆኑትና ቀደም ሲል ከተፈጸሙት ጋር እያዛመዳችሁ ሊሆኑ ይችላሉ ቢሆኑ እንመኛለን እስከሚለው ድረስ ያልታወቁት ጉዳዮች ቀጥለዋል እና ዳንኤል፣ ቀደም ኢህአዴግ የቀጠለ የለውጥ ሂደት አካል ነው ብለዋል። የጠቅላይ ሚኒስትሩንም ከስልጣን መልቀቅ ሆነ ሌሎች እርምጃዎች በስብሰባው ያደረጋቸው፣ በሌላ በኩል ጠቅላይ ሚኒስትሩ ራሳቸው ከማንም የመጣ ውሳኔ በማይመስል የለውጡ አካል መሆን እፈልጋለሁ፣ የወሰድኩት እርምጃ ለሀገሪቱ የሚበጅ ለህዝቡ ጥያቄ የተሻለ መልስ የሚያሰጥ እንዲሆን መርጣለሁ ብለዋል። የሚጋጭ የሚመስል ነገር አለ? የተጠና የተውጠነጠነ ከእሳቸው ፍቃድ ውጪ የመጣ ነው? የቀጠለና ኢህአዴግ የጀመረው ከሆነ የጠቅላይ ሚኒስትሩ የራሳቸው ነው የሚለውን የኔ ነው የሚለውን የሚያሳጣ ይመስለኛልና እንዴት ታስማማዋለህ?
አንደኛ አሁን ቃል በቃል ባላስታውሰውም ጠቅላይ ሚኒስትሩ ኢህአዴግ የለውጥ ታድሶ አቅጣጫዎችን ይዞ ለውጦችን ለማድረግ ነገሮችን ለማስተካከል እየሞከረ መሆኑን ገልጸው እኔም የመፍትሄው አካል መሆን ስለምፈልግ ብለው ነው የገለጹት። ያንን የሚረዳ ወይም ያንን የሚያግዝ ነው እንደዛ አድርጌ ነው አንደኛ ተረዳሁት። ሁለተኛ ነገር ምንድን ነው የሚሆነው? አብሮ በጋራ እንግዲህ ይገመግማሉ። አጠቃላይ የአመራር አካሉ ሊቀመናብርቱ የሚሆኑ ወይ ደግሞ አጠቃላይ 36 ኢህአዴግ ስራ አስፈጻሚ ሲገመግሙ እንደ አመራር የታየድክመት አለ፣ በአሰራር ላይ የታየድክመት አለ፣ በአደራጀት ላይ እነዚህ ህጎች ይሻሻሉ፣ እዚህ ላይ እንደዚያ ፖሊሲ ልንፈጥላም ብለው ብዙ ነገሮችን ተችተዋል፣ ሪቫይዝ አድርገዋል። አሁን እንግዲህ የዛ አካል የፓርቲው ሊቀመንበር መቀየርም የዛ አካል ወይ ደግሞ የዛ ሂደት አካል አድርገን በዛ መልኩ ልንረዳው እንችላለን። ይሄ ማለት የግድ ያለ ፍላጎታቸው ወይም ፍላጎታቸው የሚለው ነገር አይመጣም። ኮንሰንሰስ የጋራ አንደርስታንዲንግ ውጤታዊ ነው ማስበው። ለምንድን ነው ከሳቸው ብቻ መጥቶ ሌላ ፍላጎት አይደለም ቢኖሮ ቢያንስ ቢያንስ ሌላ ሊቀመንበር እስከምናዘጋጅ ድረስ ወይ ይሄ ነገር ይፋ እንዳይሆን ሊባል ይችል ነበር፣ ወይ ደግሞ ሌሎች የተለያዩ ሴናሪዎችን ማሰብ ይቻላል። ስለዚህ በጋራ መግባባት ይህንንም መለወጥ የዛ አካል ነው የሚሆነው። አዲስ የአመራር ቡድን ፈጥረን እና የተለያዩ ማስተካከያዎችን አድርገን ነው የተፈጠሩ ችግሮችን ማስተካከል የምንችለው የሚል መግባባት ነው የነበረው። ስለዚህ የዛ መግባባት አካል ነው ብዬ ነው የእሳቸውን ወስደው። ይህ ማለት ግን እሳቸው ያለ ፍላጎታቸው ነው ወይ ደግሞ እሳቸው ከራቸው የነበረው የተነሳሽነትን ይቀንታል ማለት አይደለም። አብረው መሄድ ይመስለኛል።
መልካም፣ አብረው መሄድ ይመስለኛል ነው ያልከው ዳንኤል። እንመለከታለን። ግፊት ስለመኖሩ ጥያቄ ውስጥ የሚገባ አይመስለኝም። የህዝብ ጥያቄ በራሱ ግፊት ነውና እሳቸውም የህዝብ ጥያቄ መልስ እንዲያገኝ ብለዋል። ከዛ ውጪ አስተዳደራቸው ራሱ ያሳደረባቸው ተጽዕኖ፣ የሌሎች ኃይሎች ግፊት አለ ወይ የሚለውን ነው ምንመረምረው። ለአሜሪካ ድምጽ ቃላቸውን የሰጡ የመንግስት ኮሙኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ቀደም ሲል ዳንኤል እንዳልከው ሁሉ የ17 ቀን የኢህአዴግ ስብሰባ ውጤት እንደሆነ ድንገት የተከሰተ አይደለም ሲሉ ቅድም የጠየቅኩበትን መንፈስ አግሎተውታል። ተገደው ይሆኖ ይህን እንዲያደርጉ የህዝብ ጥያቄ ግፊት፣ ያልተቋረጠ ቀውስ መኖሩን በዝርዝር ያወራሉ ጠቅላይ ሚኒስትሩ ራሳቸው። ከዛ ያለፈ ግፊት ያለ ይመስልሃል ወይ አርጋው?
በእርግጠኝነትም ጭምር ነው የምናገረው፣ ግፊት አለ። ግፊቱ ከሁለት አቅጣጫ የሚመጣ ግፊት ነው የነበረው። አንደኛው በሀገሪቱ እየተፈጠረ ያለው የፖለቲካ ቀውስ በትንሹ 2 ዓመት ተኩልም በላይ እየተሻገረ ነው። ስለዚህ ይህንን የፖለቲካ ቀውስ በአግባቡ መፍትሄ ለመስጠት በጠቅላይ ሚኒስትር ኃይለማርያም ደሳለኝ አመራር ወደ ውጤት እንደርሳለን የሚል መተማመን አለመኖሩ በፓርቲ ውስጥ በስፋት ሲወራ ነው የነበረው። ይህ አንዱ ምክንያት ነው ከህዝብ የሚመጣው ግፊት ያስከተለው ማለት ነው። ሁለተኛው ደግሞ ይህ የህዝብ ግፊት አይሎ ከዛም ባሻገር በፓርቲ ውስጥ የተፈጠረው መከፋፈል ከዚህ ቀደም በነበረው ስታተስ ኮ መሄድ የሚያስችል አይደለም። ከዚህ በፊት የነበረውን ጠብቆ በመሄድ መፍትሄ የሚመጣ አይደለም። ነገሩ አሁን በጣም እየተገፋ አጣብቂኝ ውስጥ በመግባቱ ምክንያት ድርጅቱ የተለየ ነገር መሞከር እንዳለበት ተሰምቶት ወደዛ እርምጃም እንደገባ መረጃዎች አሉ። ለጠቅላላ መረጃ እንዲሆን የጠቅላይ ሚኒስትሩን መነሳት እኛ እንኳን በዋዜማ ራዲዮ ከዘገብነው 2 ወራት
ጠቅላይ ሚኒስትሩ ሊነሱ ይችላል በሚል ከ2 ወር ቀደም ብሎ ዘግበን ነበር ነው ያልከው ከሆነ ምንድን ነበረ ያቀረባችሁት አሁን ከምታነሳቸው ጭብጦች ጋር?
ጥሩ። የመጀመሪያው የከረረ ትችት በጠቅላይ ሚኒስትሩ ላይ የቀረበው ከህወሓት ነው። በተለይ በፓርቲ ውስጥ ከፍተኛ ተሰሚነት ያላቸው እና የበላይ ጠባቂ ተደርገውም ጭምር የሚወሰዱት አቦይ ስብሐት ጨምሮ የህወሓት ሰዎች በጠቅላይ ሚኒስትር ኃይለማርያም ደሳለኝ አመራር ላይ ጥያቄዎች እንዳሏቸው፣ በጠቅላይ ሚኒስትሩ አመራር ደስተኛ እንዳልሆኑ በይፋ በሰባው ላይ ተናግረዋል። ከዛ ባሻገር ጠቅላይ ሚኒስትሩ ህዝቡ የሚፈልገውን አመራር መስጠት አልቻሉም በሚል በተለያየ ደረጃ ያሉ ሌሎች ሰዎችም አስተያየት ሰጥተዋል በዛ ስብሰባ ላይ። ስለዚህ ይህ የመጀመሪያው ጥንስስ በህወሓት ስብሰባ ላይ የተነሳ ሲሆን ከዛ ቀጥሎ ደግሞ በኢህአዴግ ማዕከላዊ ኮሚቴ 17ቱ ቀን ስብሰባ ላይ እንደገና በስፋት ጉዳዮች ታይተዋል። በሰፊ ግምገማ ተደርጎባቸው ከተነሱ ነጥቦች አንዱ የአመራሩ ድክመት ነው እና የአመራሩ ድክመት በዋነኝነትም ጠቅላይ ሚኒስትሩን የሚመለከት ስለነበረ ይህም በዛ ላይ በስፋት የተንጸባረቀ ነው እና እነዚህ ነገሮች ተደማምረው ጠቅላይ ሚኒስትሩ እንግዲህ እንደ ማንኛውም ሰው በክብር መሰናበት አለባቸው። ስለዚህ የመጨረሻው ስንብትን ይህ ጥያቄ ከራሳቸው እንደመጣ ተደርጎ ቢያንስ ሊመጠናቸው የሚችል የስንብት ክብር እንዲያገኙ ተብሎ በመገናኛ ብዙሀን የህዝብ ግንኙነት ስራውን የተሰራው ባይነኝ
ጋር።
እሺ ዳንኤል፣
መረጃ ለመጨመር በኢህአዴግ ስራ አስፈጻሚ ላይም ሆነ በየፓርቲዎች ላይ ውይይት ሲደረግ በአሉታም በአዎንታም ከጠቅላይ ሚኒስትሩ አንስተው የሚናገሩ ቴክኒሴት ሰዎች ይኖራሉ። አንዱ ፓርቲ ጋር ብቻ ጠ የምናስቀምጠው አይደለም። ካስፈለገ አሁን ዘለ ቅርቡን ብንወስድ በዚህ ሳምንት መጀመሪያ ላይ ጠንፈራ ግምገማ የነበረባቸው እዛው የደቡብ ፓርቲ ነው። ስለዚህ ወደ አንዱ ፓርቲ የማቀብ ነገር እንዳይኖር ብዬ ነው። ዞሮ ዞሮ ምንድን ነው አንድ ቦታ ላይ የትኛው በማኔጅመንት ሳይንስ በስራ አመራር ሳይንስ ላይ ያለ ነገር ነው። ውጤት ሳይኖር ሲቀር ደጋግመ የነገሮች መበላሸትና መውደቅ ሲኖር ያ ወደ አመራሩ ነው የሚሳበበው። መጨረሻ ላይ ወደ አመራሩ ነው ጣፍ ሊጠቆመው። አንዳንድ ጊዜ ደግሞ አመራሩን ችግር እንኳን ባይኖርበት በአዲስ መንፈስ እንጀምር በሚል ብቻ አመራር መቀየር እንዲያስፈልግ ይችላል። ለዚህ ምን ማለት ነው? አገሪቷን ለሁለት ለሶስት አመት ሊያል ቀውሶች ስትቆይ አመራሩ ላይ ከተለያየ አቅጣጫ የሚቀርብ ትችትና ክስ መኖሩ አይቀርም። ተፈጥሯዊ ነው። ሁለተኛ ነገር ይሄ በፋሳ ደረጃ ነው። እንግዲህ በተጨባጭ ከተባለ ደግሞ ከየፓርቲዎች ላይ ትችት ያቀረቡ አሉ። ከየፓርቲ ላይ ደግሞ ኢቭን እንደ ግል ጓደኛ ምት የሚሏቸው ሰዎች አሉ፣ የሚቀርቧቸው ሰዎች አሉ። በስም መጥቀስ አስፈላጊ ስለማይሆን ሬዲዮ ላይ አክሮስ ዘ ቦርድ ነው ያ ነገር የነበረው። ዲፌንስ ሲቀርብ ግን እኔ የለም ይህንን ወንበር አለቅም ወጭ ይገኛሉ የሚል አይነት አይደለም ኃይለማርያም በባህሪያቸው ያን መግባባት አብረው ይዘው ሄዱ ይመስለኛል።
መልካም
ትግነት ብናየው ጥሩ ነው።
የዚህ ጭብጥ አስፈላጊነት ምናልባትም ከሆነው ይልቅ ቅድም እንደገለጽኩት ስለሚመጣው የሚነግረን ስለሚመጣው የሚያመላክተን ነገር ካለ የዚች ሀገር ፖለቲካ ወዴት እያመራ ነው፣ ሁለንተናዊው የሀገሪቱን ሁኔታስ ወዴት ይወስደዋል የሚለው ነውና የየትኛው ሚዛን ደፋ የሚለው ጥያቄ ስላለ ነው ውሳኔው ከየት መጣ እንዳስፈላጊነት አሁን የምትከራከሩበት። እርግጠኛው ባለቀለት መንገድ ባይገለጽም አርጋው እንዳነሳው ምክንያታዊ የሆኑ ትንተናዎች ቀርበውበታል። ይሄ ውሳኔ አዲስ ገጽ የማምጣት ነው ወይስ በርግጥ በተጨባጭ የሚቀርቡት የህዝብ ጥያቄዎች ሁነኛ መልስ መስጠት የሚያስችል አቅጣጫ ስለመጀመር ነው ወይንስ የሚመጡት ኃይሎች አቶ ኃይለ ማርያም ደሳለኝ ሊወሰዱ ለተፈለጉ እርምጃዎች እንቅፋት ሆነው በርግጥ እሳቸው ሳይኖሩ ቡድኖች ወደሚፈልጉት አቅጣጫ ለመውሰድ ነው? ዳንኤል ካንተው ልጀምር። የትኛው በርግጥ ሚዛን ይደፋል አንተ?
እሺ እንግዲህ አሁን ያነሳቸው ነገሮች ምናልባት ሁሉም የግማሾቹ ትክክል ሊሆኑ ይችላሉ። በተለይ የአዲሱ ሰው የቀጣዩን ጠቅላይ ሚኒስትር ምርጫ ስናቅ ምናልባት የተሟላ ሰው ሊኖረን ይሆናል። አሁን ባለ ሁኔታ አንድ ማየት የሚችለው ነገር የአመራር መለወጥ እንደሚያስፈልግ በአዲስ መንፈስ ወይ ደግሞ በአዲስ ገጽታ ዝም ብሎ ገጽታ ፊት መቀየር ብቻም ሳይሆን አንድ ሰው ወይ የነበረውን አቅጣጫ ዝም ብሎ ድንገት ትቶ ሌላ አቅጣጫ ወይ ደግሞ አዲስ አካሄድ ሊያሳይ አይችልም። ስለዚህ በመቀየር በራሱ ኢምፖርታንት ነው። እንደኛ ሀገር ተቋም አይነት ባልዳበረበት ሀገር የሰዎች ሚና በራሱ በጣም አስፈላጊ ነው። ከዛ ባለፈ እች ጋር እንደዚህ አቶ ኃይለማርያም ሳያደርጉ ቀሩ፣ እዛ ጋር እንደዚህ ብለው የሚያነሱ ይኖራቸዋል። እነሱ ቀን በቀን አብረው ስለሚሰጥ ጣቅ ሪፖርቶች። ከዛ ባለፈ ግን ጉልህ እንደዚህ አጠፉ ወይ ደግሞ እንደዚህ ነው ተብሎ ከባድ ኢንቴንሽን ከባድ የሚጠቀስባቸው ነገር ነው በኩል ሰምቼ አላውቅም። ሊሆን የሚችለው ነገር ግን ምንድን ነው ምናልባት ያው ቆርጠው ወይ ደግሞ አንድ ነገር ነክሰው እንትን አያደርጉም። አንድ የላቅጣጫ አይቀምጥና ኢህአዲግ አሁን በጣም ማዕከላዊ ድርጅት ነው። ኢትዮጵያም በተወሰነ ደረጃ በኃይል ምትምር ሀገር ነች። ስለዚህ አንድ ነገር በኢህአዲግ ሳስፈጻሚ አቅጣጫ ተቀምጦ ያ ነገር መሬት ሳይነካ እንደገና የሚጠቅመው ስብሰባ የሚጠራ ሲሆን የዛ ችግር ምንጭ እሳቸው ላይ ሆኑ ይችላሉ። ግን ተከታትለው አላስፈጸሙም። በዛ መልኩ የሚቀርበው ነገር በዛ ምረዳው ተከታትለው አላስፈጸሙም። ዲሳይሲቭ ቶሎ መወሰንና ነገሮችን ቶሎ ቶሎ ራሳቸው እየወሰኑ ሪስክም እየወሰዱ የመሄድ ነገር እንደዚህ ተብሎ ነው ሲተች እንግዲህ ቢበዛ የሚሰማው እንጂ ይህን ያክል ወይ በባድ ፌዝ አለዚያም ደግሞ በጣም ጉልህ በተለይ የሚጠቀስ ነገር ይኖራል። ሁሉም የየራ ፖሊሲ ላይ አሰራር ላይ ሁሉ የየራሱ እይታ አለው። አንዳንዱ በጣም አምሮ የሚመጫነጭ ሁሉ አለ። ግን እዛ ላይ ብዙ የሚታይ ነገር አይታይም። ከዛ ሌላ ደግሞ ምን ይኖራል ቦታውን የሚፈልጉም አሉ። ሲጀመር ኢትዮጵያ ነው ሁሉም ሰው ስልጣን ማለት ያው አብዛኛው ሰው ቢያንስ ያ ችግር አለበት። ከዛ ሲቀጥል ደግሞ በዚህ ፖለቲካ ፓርቲዎች መካከል ና የተለያዩ ብሔሮች አሁን አለው ወቅታዎች አንጻር ሁሉም ያን ቦታ የማተር ነገር አለ። ከዚ አካባቢ ብሔርተኛ ከሚመጣ ሁሉ ሲተያይዞ ስለዚህ እንኳን ነገሮች ጥሩ ባልሆነ ሁኔታ በተበላሹ ሁኔታ ባሉበት ትችቱም ወደ አመራሩ በሆነበት ሁኔታ ቀርቶ በሌላውም ጊዜ እና ደግሞ ሊቀመንበሩ ወይ ደግሞ ኃይለማርያም ራሳቸውም ለመልቀቅ ሀሳብ አለቅም ብለው የተመማቱ ካልሆነ ነገሮች ተመዛዛቢ ናቸው። እነዚህ ነገሮች ሁሉ አብረው ነው ፋክተር የሚሆኑት ብዬ አስባለሁ። እና ቤት ይመጣል፣ ከተለያየ አቅጣጫ ይመጣል። እሳቸው ጋር በሀሳብ ማይስማማም ሰው ወንበሩ የሚፈልግም አጠቃላይ ደግሞ በአዲስ መንፈስ ይጠቀላልብንም ለውጥ ያስፈልጋል የሚልም እዩ አንግሉ የሚመጡት ነገሮች ናቸው ሞመንተም የሚፈጥሩት ና የሚጠራጠሙት።
መልካም አርጋ፣ ወደ አንተ ልመለስ። ጥያቄዎችን በርከት ይላሉ። ዳንኤልም ያየባቸው ገጾች ፈታፈታ አድርገን እንድናይ የሚጋብዙ ናቸው። የትኛው ሚዛን አደላን ሊነግረን ከቻለ? በእርግጥ ሁለታችሁም እንዳላችሁት ከሚቀጥሉት ሰዓታት እስከሚቀጥሉት ቀናትና ሳምንታት ሽብሎች ልበላቸው የሚፈቱ ሽብሎች ያልታወቀ መንገዳቸው ምናልባትም ምክንያቶቹን መልሰን እንድንረዳ ያግዙን ይሆናል። አሁን ግን በሚታይ የሚዛን ማድላት ጉዳይ ግምት ውስጥ የሚገባ ከሆነ ቀደም የተነሱትንም ሁነቶች እንዴት ትመለከታለህ?
አዎ፣ በመጠኑ ትንሽ ወደ ኋላም ሄዶ መመልከት ጠቅላይ ሚኒስትሩ ላይ ለተደረገባቸው ግፊት ወይም እንዲነሱ ምክንያት የሆኑ ነገሮችን ሰበቦችን ለማየት እንደው መረጃ ይሰጠናል። እንደምናስታውሰው ጠቅላይ ሚኒስትሩ ምክትል ጠቅላይ ሚኒስትር ሆነው ጠቅላይ ሚኒስትር መለስ ዜናዊ ከመውቱ በኋላ ወደ ስልጣን ለመምጣት ህጉም ይፈቅድላቸው ነበርና በጊዜው እሳቸው ወደ ስልጣን ለማምጣት ማቅማማት እንደነበረም እናስታውሳለን። እናም በይፋ ጠቅላይ ሚኒስትርነቱን የሚረከቡበት ጊዜ ለተደጋጋሚ ሲራዘም የነበረና እንዲሁም ይችሉት ይሸከሙት ይሆን የሚል ከራሳቸው ፓርቲ ሰዎች ጭምር ሐሳቦች ሲሰነዘሩ እንደነበር እናስታውሳለን። ይህንንም ተከትሎ ደግሞ በስራቸው ተጨማሪ ምክትል ጠቅላይ ሚኒስትሮች በመሾም ያቀም ችግር እንዳለባቸው የማመላከትም ነገር ነው። ይህ በሌላ ማገር ይደረጋል። ምክትል መኖሩ ክፋት የለውም፣ ግን አራት ምክትል በስር እንዲኖር የማድረግ ነገርም ነበር። እነዚህ ያለፉ ታሪኮችም ያስታውሰን አሁን የሆነውን ስንመለከት አጠቃላይ ይሄ የኢህአዴግ ግንባሩ አራቱንም ፓርቲዎች ያቀፈው ግንባር በጠቅላይ ሚኒስትሩ ላይ ያለው አመኔታ ደከም ያለ ለነበረ መረዳት እንችላለን። ግን አንድ እውነት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኢትዮጵያ ውስጥ ለተፈጠረው ችግር ተጠያቂ አይደሉም። የእሳቸው መነሳትም ለችግሩ መፍትሄ አይደለም። ዋናው ነጥብ እሱ ነው። አሁን እንደ ውጭ የመቀባት ስራ ነው እየተሰራ ያለውና እሳቸው የተነሱበት ምክንያትና ሌሎች ሰበቦቹ ከዋናው ምክንያት ጋር ያላቸው ቁርኝት የሳሳ ነው። በርግጥ እንደ አንድ ሀገር መሪ የሀገሪቱን ችግር የመፍታት እርምጃዎችን የመውሰድ ሌሎች ኃላፊነቶች እዛው በር ላይ ተቀመጡ ድረስ የእሳቸው ነው። ግን ጠቅላይ ሚኒስትሩ ምንም ማድረግ እንደማይችሉ የተገነዘቡ ነው ይመስል።
ትንሽ ገፋና አድርገው አርጋው ለክርክር በር ልክፈት። ከዋናዎቹ ጉዳዮች ጋር ያላቸው ግንኙነት የሳሳ ነው ብለሃል። ያላቸው የመወሰን አቅም ውስንነት ብዙ ጊዜ ይተች የነበረ ነውና ከሱ ጋር ያዛመድከው ይመስለኛል። ነገር ግን ቅድም መጨረሻ ላይ እንዳልከው ያንን የስልጣን መንበር ሲረከቡ ያ የስልጣን ቦታ የሚጠይቀው ህገ መንግስታዊ ድንጋጌ የሚፈቅደው ስልጣን እንዳለ ሆኖ አንድ ሰው በዚያ በተሰጠው ስልጣን መስራት የማይችልበት ሁኔታ ሲደርስ ወይም ገና ከመነሻው የማይሰራ ሲሆን ለሚመጡ ችግሮች ኃላፊነቱን ጠቅሎ እንዲወስድ የሚጠበቀው የኃላፊነት መቆሚያው በር እኔ ደጃፍ ነው ብሎ አንድ ጠቅላይ ሚኒስትር እንዲናገር የሚያስገድደው መሰረት ለምን ቀድሞ በማያሰራ ሁኔታ ውስጥ ለምን ይሄ አያሰራኝም ብለው አለቀቁም? የምናወራው በርካታ አመታት ነውና ሌሎች ቀድም የዘረዘርካቸው መጠየቅ ያለባቸውን ጉዳዮች ገፍተን እናያለን። ነገር ግን ከኃላፊነት አያድንምና ለተፈጸሙ በደሎች ኃላፊነታቸው ይፈቅድ የነበረውን ስልጣናቸው ያዝ የነበረውን የማስቆምም ሆነ የተሻለ ሁኔታ ለማድረግ አለመቻላቸው ባያደርጉትም ከተጠያቂነት አያድንምና ያ የሳሳ ቁርኝት ገመዱ እንዲጠብቅ የሚያደርግ ላይ ማለ ባይ ነኝ።
እውነት ነው። የተጠያቂነት ጉዳይን ካነሳን የተጠያቂነት ጉዳይ እንግዲህ አሁን እንኳን የምናየውና በጣም ፊታችን የተጋረጠው ችግር ይኸው ከሁለት አመት ተኩል በላይ የሄደ ነው። እናም ኃላፊነትን በተመለከተ ይህ ጊዜ በቂ ጊዜ ነበረ። አሁን ደጃፋችን ሲደርስ ችግሩ ገፍቶ ሲመጣ የሚወሰድ እርምጃም ከተጠያቂነት ያድናል ብዬ አልገምትም። ግን የኢህአዴግ አጠቃላይ አወቃቀርን ለተመለከተ ፓርቲው እንዴት ነው የሚሰራው ብሎ እንደው የዕለት ተዕለት እንትኑን በተመለከተ እውነተኛ የስልጣን በትሩ ማጋና ያለው ብሎ ለተመለከተ ጠቅላይ ሚኒስትሩ እንደው ቢቸግር ነው። ከተጠያቂነትም ባያድናቸው ቀድሞውንም ወሳኝ ሰው አልነበሩም። አሁን መልቀቃቸውም የሚያመጣው የተለየ የመፍትሄ አማራጭም የለም የሚለውን ከዛ አንጻር ነው የማየው። እና ትልቁ ችግር ይህ ፓርቲ በእኩልነት ላይ የተመሰረተ ፓርቲ አይደለም። ይህ ፓርቲ በጣም አፋኝ ፓርቲ ነው። አገሪቱ ውስጥ ያሉ ሁላችንም የምናውቃቸው አሁን ሰሞኑን ሲፈቱ እያየን ስንገረም የነበረው ይህንን ሁሉ ህዝብ እስር ቤት አጉሮ ሲያሰቃይ የነበረ መንግስት ነው። ይሄ እነዚህ ሁሉ ነገሮች ተደማምረው ፓርቲው ትልቅ ቀውስ ውስጥ ገብቷል። ራሱን በራሱ ጠልፎ ለመጣል ያደረገው ስህተት ነው ለዚህ ያደረገውና እኔ ምንድነው አጠቃላይ ማለት የምፈልገው ከግለሰቡ መነሳትና መሄድ ባሻገር ፓርቲው የገባበትን ትልቅ አጣብቂኝ መመልከት ያስፈልጋል። ፓርቲው የገባበት አጣብቂኝ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አረ ይብቃኝ እኔ ከዚህ ዞር ልበል እንዲሉ የሚያስገድድም ጭምር ነው። እዚህ ላይም ደግሞ የፓርቲ አጋሮቻቸው ወይም ደግሞ ሌሎች በፓርቲ ውስጥ የበለጠ ስልጣን አለን ብለው የሚያምኑት ሰዎች ሌላ አማራጭ በመከተል ጊዜው ሳይረፍድ ብለውም አስበው ሊሆን ይችላል።
መልካም። የሚቀጥሉትንም ገጾች የሚመጡትንም ፈተናዎች ከግምት ማስገባት ይጠይቃል። ዳንኤል ቀደም ብሎ አርጋው ባነሳቸው ይልቁንም ደግሞ አንድ የሚስብ ነገር አንስተዋል። ወደ ስልጣን የመጡበት ሁኔታ ደራሽ ወይም ድንገተኛም ብለው ሳያስቡት እዛ መንበር ላይ ለመቀመጥ የተገደዱ ጭምር ይመስላል ፈቃዳቸው እንዳለ ሆኖ ያን ማክማማት በጊዜው የህገ መንግስት ጉዳዮች አዋቂ የህግ ሰው በተደጋጋሚ ያቀረበነበትን አስተዋውሳለሁ። በዚያ ላይ ዘግበናል። የሐሳብ ለውጥ የስሜት ለውጥ እንደ ማክማማት ብሎ አስገዳጅ ሁኔታዎች ስልጣን ያበቃቸው እስኪመስል ነበር የነበረው መጓተትና ከዚያ ቀደም መለስ ዜናዊ ይተካሉ የሚለው ግምት ጨርሶ ያልነበረ መሆኑ የስልጣን ተዋረዱና ህጉ ሳቸውን ድንገት ተተኪ ያደረገበት ሁኔታ ግና ስልጣን ላይ ሳይመጡ አቅማቸው ውስን እንደሆነ ተደርጎ እንዲታይ አርጓቸዋልምና በርግጥ ረድቷቸዋል ድርጅታቸው ስራቸውን በትክክል ማከናወን የሚችሉ ብቁ እንዲሆኑ። ዳንኤል አንተ ነው
እዚህ ጋር አንድ ነገር አቶ መለስ ይሄው ሁሉ ጊዜ አይምሯችን ነው በእዝነ ህሊናችን የሚመጣው ትዝ የሚለን ነገር ከ1990ዎቹ አጋማሽ እስከ 2000 አጋማሽ እስከሞቱበት ጊዜ ድረስ የነበራቸውን ፓወር እና የነበራቸውን የመወሰን አቅም ነው። ነገር ግን እስኪ ከ1983 እስከ 1990ዎቹ አጋማሽ የነበረው መለስ እንደምንሰማው እንግዲህ ንግግሮቹ ሁሉ በኮሚቴ ነው ይጸድቁለት የነበረው። እንደዚህ ነገር ማለት ሁሉ ነገር በኮሚቴ በጋራ አመራር ነው ይመራ የነበረው። ከ1993 ከህወሓት ክፍል በኋላ ከዛ ከህወሓት ክፍል ደግሞ ከሌሎችም ድርጅቶች ጭምር አንጻራዊነት ነባር የነበሩት ወይ ደግሞ የበለጠ ፓወር ያላቸው ሰዎች ሄደው በሙሉ ፓርት ከሱ በኋላ የመጡ እሱን ይገልጣል ሲሰበሰቡ ያን ጊዜ ነው የመለስ የመወሰን አቅም እና ጉልበት በጣም ጎልቶ የወጣው። አቶ መለስ ያንን ኃይል አቺቭ ያደረጉት ከአስርና ከአስራ አምስት ዓመት በኋላ ታሪካዊ አጋጣሚዎችን ተጨምሮበት ነው ያንን ፍጹም የመወሰን ኃይል ያገኙት። ስለዚህ ምን ለማለት ነው ኢህአዴግ በባህሪው እንኳን አራቱ ፓርቲዎች ቀርቶ በአንዱ ፓርቲ ደረጃም የቡድን አመራር ያለበት ነው። ያ ሰው ምንም ያክል ጎበዝ ቢሆን ያንን የቡድን አመራር ተቋጥሮ ወይም ማኔጅ አድርጎ ማለት በተሻለ ቅልጥፍናና በተሻለ ውጤታማነት ይመራ ይሆናል እንጂ በቡድን አመራር ውስጥ መሆን ከኢህአዴግ ታሪክ አንጻርም ያልነበረ አይደለም። ከብይቱ ባህሪ አንጻር የማይጠበቅም አይደለም። እንደ ኢትዮጵያ ካለች በአት አይነት የብሔርና የፖለቲካ ኃይሎችና መሳሳቦች ያሉበት ሀገር ውስጥም የምንፈልገውም ያለን ነው መሆን ያለበት። ስለዚህ ምንድን ነው እዚህ ጋር ለማስቀመጥ የሞከርኩት አቶ ኃይለ ማርያም እስራቸው ምክትሎች መኖራቸውም ይሁን የተለያዩ ፓርቲዎችን እያስማሙ ለመስራት መገደዳቸው ያ ሁኔታ መኖሩ የሚጠበቅና ተፈጥሯዊ ነው። አቶ መለስ እንደዚህ አይነት ሁኔታ ውስጥ የነበሩት በሂደት ነው በታሪክ አጋጣሚና በሁኔታዎች ወደ ፍጹም ሀያል ወደሆነ መሪነት መውጣት የቻሉት። ስለዚህ ይሄ የተለየ አቶ ኃይለ ማርያም ላይ የተፈጠረ ኢምፔርመንት አይደለም። ነገር ግን የተፈጠሩ ደግሞ ውጫዊ ሁኔታዎች አሉ። የሶሻል ሚዲያ ሁኔታ ይሁን ሌሎች ዓለም አቀፋዊ ሁኔታዎች እንደዚህ ነገር የፈጠሩት መለዋወጥ እጃቸውን ወይ ደግሞ ማድረግ የሚችሉትን ነገር ወስኖት ይሆናል። ራሳቸውም ደግሞ እንደ ግለሰብ የአቅም ይሁን ወደ መትለያ የራሳቸው ስምህም ኖራቸው ይችላል። እነዚህ አይነቶች እዛ ውስጥ ሊዳመሩ ይችላሉ። ዞሮ ዞሮ እነዛ ውስንቶች ሊኖሩ ይችላሉ። እነዛ ሊገድቧቸው ሊሆን ይችላል።
ጠቅላይ ሚኒስትር መለስ ዜናዊንና ኃይለማርያም ደሳለኝን ማወዳደር በብዙ መልኩ ስህተት ሊሆን ይችላል። ምክንያቱም መለስ ዜናዊ ከወታደሮቹ አንዱ ናቸው። ከመከላከያ ሰራዊቱ ጋር አብረውት የመጡት የመከላከያ ሰራዊት ነው። የጦር ጀነራሎቹ የድርጅት ባልደረቦቻቸው ናቸው። በጣም ብዙ አለኝታዎችም አሏቸው። 15 ዓመት ፈጅቶባቸዋል ጎልቶ ለመውጣት። አዎ ይሄ በህወሓት ውስጥ በነበረው የፖለቲካ ደረጃጀት የፖለቲካ የስልጣን ጥያቄ ከዛ ጋር በተያያዘ ነው። እሱንም ቢሆን በአሸናፊነት በኋላ ላይ ስለወጡ ያው አንተ እንደገለጽከው ጎልተው እንዲወጡ አድርጓቸዋል። ከዛ በተረፈ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምንም አይነት አለኝታ የሌላቸው በብሔር ተዋጽኦ አነስተኛ ቁጥር ካለው ብሔር የመጡ በፖለቲካ ልምድና ከሰራዊቱም ይሁን ከጸጥታ አካላቱ ጋር ያላቸው ግንኙነት የባይተዋር ግንኙነት የነበረበት ነው እና በዚህ ውስጥ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተቋማዊ ስልጣን እንዲያገኙ እንጂ ያ
ቦታው የሚሰጠውን የስልጣንም ሆነ ኃላፊነት በሙሉ የተቆጣጠሩ ሰው አለመሆናቸው ከሟቹ ጠቅላይ ሚኒስትር መለስ ዜናዊ ጋር በማይነጻጸር ከቡድን አሰራሩም በማይነጻጸር ደረጃ ይሁንታን ተሰሚነትን አለማግኘታቸው ያከራክራል ብለ ታምናለህ ዳንኤል? ባጭሩ ገፍተን የምንነጋገርበት ትኩስ ዜና ከጄ ገብቷል። ወደሱ እንሄዳለን።